ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
እንግዳ ተቀባይ ሀገር እንግዳ ጠርታ ከየዓለም ከየሀገራት ጠርታ እንግዶች በመጡበት እንግዶች ባሉበት እንዲህ ያለ ነገር መከሰቱ የሀገራችንን ገጽታ በላሸ ሆኗል። አሁንም እኛ ከመንግስት ገና ትክክለኛ ጠብቃለን። ትክክለኛ ይሄንን ጉዳይ ነሻ የሆነው አካል በደንብ ሊጠበቅና በደንብ ሊፈተሽ ይገባል እንላለን።
1443ኛው የኢድ አልፈጥር በዓል በመላው ኢትዮጵያ በመከበር ላይ ነው። የሰማችኋቸውም የአዲስ አበባውን አከባበር አስመልክቶ የአዲስ አበባው እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሱልጣን ሐጂ አማን ናቸው። የእምነቱ ተከታይ ለሆናችሁ በዓለም ዙሪያ ለምትገኙ አድማጭ ተመልካቾቻችን እንኳን አደረሳችሁ፣ ኢድ ሙባረክ እንላለን። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ሰኞ መጋቢት ሚያዝያ 2014 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። ከዕለቱ ዝግጅቶች ጋር አስተናጋጃችሁ አሉላ ከበደ ነኝ። የዕለቱን አብይ ክፍል የሚሸፍነው የኢድ አልፈጥር አከባበር በተለያዩ አካባቢዎች የተሰናዳና የተስተናገደበትን ይመለከታል። ቀዳሚው ታዲያ የሰዓቱ የዓለም ዜና ነው። ደረጀ ደስታ ያሰማናል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሙስሊሞች ቅዱስ ሮሞዳን ጾም ያበቃበትን የኢድ አልፈጠር በዓል ለማክበር የእምነቱ ተከታዮችን የጋበዙበት ዝግጅት በዋይት ሀውስ ማሰናዳታቸው ተነገረ። በዋይት ሀውሱ ዝግጅት ላይ ፕሬዚደንቱ፣ ባለቤታቸው ጂል ባይደን እና ምክትል ፕሬዚደንት ካማላ ሃሪስ ባለቤት ዳግ ኢምሆፍ እንደሚገኙ ተነግረዋል። ባይደን እና ባለቤታቸው ትናንት እሁድ ምሽት ባወጡት መግለጫ የሃይማኖት ነጻነት ለሁሉም የሚለው ልማድ አገራችንን ያጠነክራል፣ ስለሆነም ይህንን ስር የሰደደ መሰረታዊ የወል መርሃችንን ለማጠንከር የተለያዩ እምነት ተከታዮችና የማህበረሰብ ክፍሎች አባላትን ከሆኑት ሁሉም አሜሪካውያን ጋር መስራታችንን እንቀጥላለን ብለዋል። አስከትለውም በመላው አገራችን የበለጠ መረዳትና ህብረትን ለመፍጠር የሚሰሩ ሙስሊም አሜሪካውያንን ለማክበርና ለማነቃቃት በዚህ ዓመት በዋይት ሀውስ ይከበር የነበረውን የኢድ በዓል ልማድ በድጋሚ እንጀምራለን ብለዋል። ያለፈው ዓመት የዋይት ሀውስ የኢድ በዓል በኮሮና ቫይረስ ምክንያት የተካሄደው በድረ ገጽ መሆኑ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ትናንት እሁድ ባደረጉት ጥሪ በቡርኪና ፋሶ፣ ጊኒና ማሊ የሚገኙ አምባገነን መሪዎች ስልጣንን ለሲቪሎች በአስቸኳይ እንዲያስረክቡ አሳሰቡ። ዋና ጸሐፊው ይህን ያሳሰቡት ከሴኔጋል ፕሬዚደንት ማኪሳል ጋር በዳካር ተገናኝተው ከተነጋገሩ በኋላ ነው። ጉተሬዥ ህገ መንግስታዊ ስርዓት ወደ ቦታው እንዲመለስ ስልጣንን ያላግባብ ከጨበጡ ከሶስቱ አገራት መሪዎች ጋር በቀጣይነት ለመነጋገር መስማማታቸውን አስታውቀዋል። ከጂሃዲስቶቹ አማጽያን ጋር በሚያደርጉት ትግል ችግር ውስጥ መሆናቸውን የሚታወቁት ሶስቱ የሳህል አገሮች ማሊ፣ ጊኒና ቡርኪና ፋሶ በቅርቡ ወታደራዊ መፈንቅለ መንግስት ተካሂዶባቸዋል። የሴኔጋሉ ፕሬዚደንት ማኪሳል ኤካስ የተባለው የምዕራብ አፍሪካ አገሮች ህብረት የወቅቱ ሊቀመንበር መሆናቸው ተመልክተዋል። የንግድ መናኸሪያ በሆነችው የናይጄሪያ ከተማ ሌጎስ ውስጥ የሚገኝ አንድ ባለ 23 ፎቅ ህንፃ ተደርምሶ 8 ሰዎች ሲሞቱ ሌሎች 23 ደግሞ መቁሰላቸው ተነገረ። ህንፃው የወደቀው ትናንት እሁድ ምሽቱን ኡቡት ሜታ በተባለው አካባቢ መሆኑ ተነግረዋል። ባለፈው ጥር ወር አንድ ቤተ ክርስቲያን ህንፃ ላይ በተከሰተ መደርመስ 2 ህፃናትን ጨምሮ 3 ሰዎች መሞታቸው ተነግረዋል። ናይጄሪያ ውስጥ የፎቆችና ህንፃዎች መደርመስ የተለመደ መሆኑም ተመልክተዋል። ባለፈው ዳር በተመሳሳይ ሁኔታ በተደረመሰ ህንፃ 45 ሰዎች ከሞቱ ወዲህ የህንፃዎች ግንባታ ደረጃቸውን የጠበቁ ስለመሆናቸው ጥያቄ ማስነሳት መጀመራቸው ተነግረዋል። ናይጄሪያ ውስጥ እንደ አውሮፓ አቆጣጠር ከ2005 ጀምሮ ቢያንስ 152 ህንፃዎች መደርመሳቸውን አንድ በሌጎስ የሚገኝ የደቡብ አፍሪካ ዩኒቨርሲቲ ተመራማሪ አመልክተዋል። የቱኒዚያ ፕሬዝዳንት ካይስ ሰይድ አዲስ መንግስት የሚቋቋም መሆኑን ዛሬ ሰኞ በሰጡት መግለጫ አስታወቁ። ይህም የሚሆነው በመጪው ሐምሌ በሚሰጥ ህዝበ ውሳኔ መሆኑን አስታውቀዋል። ሰይድ ለራሳቸው የተለየ ስልጣን ለመስጠት ፈልገው የከለከላቸውን የአገሪቱን ምክር ቤት ባለፈው መጋቢት የበተኑ መሆናቸውን ያስታወቁ መሆኑ ይታወቃል። የዩጋንዳ ባለስልጣናት የቱሪዝም ዘርፉ የኮቪድ-19ን ተጽዕኖ ተቋቁሞ ያለፈ መሆኑን አስታውቀዋል። ይሁን እንጂ የውጭ ሀገር ቱሪስቶች ቁጥር በከፍተኛ ደረጃ የቀነሰ መሆኑን ተነግሯል። ባለስልጣናቱ እንደሚናገሩት የዩጋንዳ ብሔራዊ ፓርኮችን ከሚጎበኙት ውስጥ ከ65 እስከ 75 ከመቶ የሚሆኑት የሀገር ውስጥ ጎብኚዎች ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩክሬን ባለስልጣናት ከተከበበችው ማሪዮፖል ከተማ በርካታ ሰላማዊ ሰዎች መውጣት ይችላሉ ብለው እንደሚጠብቁ ተናገሩ። ፕሬዚደንት ቮሎዲሚር ዘለንስኪ ባለፈው እሁድ ባስተላለፉት የቪዲዮ መልእክት ከ100 በላይ ሰላማዊ ሰዎች መውጣት መቻላቸውን ተናግረዋል። የሩሲያ ወታደሮች ቀሪውን የማሪዮፖል ከተማ የተቆጣጠሩ ቢሆንም በመቶ ሺዎች የሚቆጠሩ ሰላማዊ ሰዎችና 2000 የሚደርሱ የዩክሬን ወታደሮች አሁንም በአዞቭስታል የብረታ ብረት ፋብሪካ ውስጥ የሚገኙ መሆኑ ተመልክተዋል። ሰላማዊ ሰዎቹን በቅርብ ለማስወጣት የተደረጉ የተለያዩ ጥረቶች ቢኖሩም ብዙም ለውጥ አለማምጣታቸውን ገልጸው ሩሲያን ተጠያቂ አድርገዋል። ዘለንስኪ በእሁዱ መግለጫቸው በዚህ አካባቢ ለመጀመሪያ ጊዜ ለሁለት ቀናት የተካሄደ እውነተኛው የተኩስ አቁም ነበረ ብለዋል። ለሁለት ወራት በከተማው ላይ የዘነበው የቦምብ ጥቃት ቢኖርም በማሪዮፖል ሰሜናዊ አቅጣጫ በአዞቭ ባህር ዳርቻ አሁን ድረስ 100,000 የሚደርሱ ሰላማዊ ዩክሬናውያን እንደሚኖሩ ይገመታል። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ከ6 ዲሞክራቲክ የሕግ አውጪ አባላት ጋር በመሆን ባለፈው ቅዳሜ በኪየቭ ድንገተኛ ጉብኝት በማድረግ ከፕሬዝደንት ዘለንስኪ ጋር ተገናኝተው ተነጋግረዋል። እስራኤል የሩሲያው የውጭ ጉዳይ ሚኒስትር ናዚነትና ጸረ ሴማዊነትን አስመልክቶ በተናገሩት ላይ ማብራሪያ እንዲሰጡ በእስራኤል የሩሲያን አምባሳደር መጥራቷ ተነገረ። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአንድ የጣሊያን የዜና ወኪል ጋር ባደረጉት ቃለ መጠይቅ ዩክሬን እስካሁን ድረስ የናዚ ርዝራዦች ያሉባት አገር ናት፣ ምንም እንኳ አንዳንዶቹና ፕሬዚደንቱ ራሳቸው አይሁድ ቢሆኑም ሂትለር ራሱ የአይሁድ ዝርያ ነበረው ብለው መናገራቸው ተሰምቷል። የእስራኤል የውጭ ጉዳይ ሚኒስትር ያሪ ላፒድ ንግግሩን ይቅር የማይባል አሳፋሪና የሚዘገንን ታሪካዊ ጥፋት ነው ብለውታል። ዛሬ ሰኞ የተሰጠው የላፒድ ጠንካራ ምላሽ እስራኤል በዩክሬን ጦርነት ላይ ገለልተኝነቷን ጠብቃ ለመቆየት ካላት አቋም የተቃረነ መሆኑም ተገልጿል። ዩናይትድ ስቴትስ ውስጥ በሲያትል ዋሽንግተን የሚገኝ አንድ ኩባንያ የዩክሬን ጦርነትን ሊረዳ የሚችል የተለየ ድሮን እየሰራ መሆኑን አስታወቀ። ድሮኑ የሚያገለግለው በነፍስ አድንና የተሰሩትን ፈልጎ በመታደግ ተልዕኮ የሚውል መሆኑ ተነግሯል። ለአይን አስቸጋሪ በሆኑና ሰዎችን ለመላክ አደገኛ በሆኑ አካባቢዎች የሚሰማራ ድሮን መሆኑም ተነግሮለታል። የአምራቹ ድርጅት መስራችና ስራ አስፈጻሚ የ22 ዓመት ወጣት የሆነው ብሌክ ረሲንክ ባለፈው መጋቢት ወደ ፖላንድ በመብረር ወደ 10 የሚጠጉ ድሮኖችን ማበርከቱን ገልጿል። ብሌክ የሩሲያን ወራሪዎች መክቶ በመመለስ ረገድ ለዩክሬናውያን ድጋፍ ሊሰጡ ይችላሉ የሚል ተስፋ ማሳደሩንም ተናግሯል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ድርጅ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚተላለፈውን የዕለተ ሰኞ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሚያዝያ 24 2014 ዓ ም የቴክኒክ አቀናባሪያችን ኤልያስ አስማረ፣ የዌብና ማኅበራዊ አቀናባሪያችን ብርሃን አባየው ገበያው፣ የስርጭት መሐንዲሳችን ፓትሪክ ዲያ፣ የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ራም ማክሊን ነው። የዕለቱን ዝርዝር ዘገባዎች ከማቅረባችን አስቀድሞ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ።
መጀመሪያ አንድ ሰው የውስጥ ደም ፈሶታል ሲባል ከዚህ ከኢሶፋገስ ሊመጣ ይችላል፣ ከሆድ ሊመጣ ይችላል፣ ከትንሹ አንጀት ሊመጣ ይችላል፣ መጨረሻ ላይ ደግሞ ከትልቁ አንጀት ወይም ኮለን እየተባለ ከሚጠራው ከሱ ሊመጣ ይችላል።
ዶክተር ዳንኤል ከበደ ናቸው። በዩናይትድ ስቴትስ ታይዳል ሄልዝ ሜዲካል የተባለ ህክምና ተቋም የውስጥ ደዌ የሆድቃና የጉበት በሽታዎች ልዩ ሐኪምና የህክምና ክፍሉም ተጠሪ ናቸው። ከሆድቃ ውስጥ ወይም በሆድ ውስጥ የደም መፍሰስን የሚያስከትል በሽታ ምንነትና እንዲሁም የህክምና ዘዴዎች አስመልክቶ ከሰጡት አስተያየት የተወሰደ ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይቀርባሉ። ጠብቋቸው አድማጮች። አሁን ወደ ዕለቱ አብይ ርዕስ። በአዲስ አበባ፣ ጎንደርና እንዲሁም በድሬዳዋ የዛሬውን የኢዳል ፈጥር አከባበር አስመልክቶ በተከታታይ ዝግጅቶች ይዘናል። ኢዳል ፈጥር በዓል የስግደት ስነ ስርዓት በአካባቢው በተፈጠረ ረብሻ ተስተጓጉሏል ይላል በተከታይ የያዝነው ዘገባ። የኢዳል ፈጥር የስግደት አከባበር በአካባቢው በተፈጠረ ረብሻ ምክንያት ይስተጓጎል እንጂ የረብሻው ምክንያት ፖሊስ ባርቆብኝ ተኩሶ ነው ያለው አስለቃሽ ጭስ መሆኑን ነው የአዲስ አበባው የእስልምና ጉዳዮች ከፍተኛ ምክር ቤት ያስታወቁት። ግርግሩ የተፈጠረው በአንድ የፌዴራል ፖሊስ በድንገት በተተኮሰ አስለቃሽ ጭስ ሳቢያ መሆኑን አስታውቀዋል። የምክር ቤቱ ፕሬዚዳንት ሱልጣን ሀጂ አማን ይህን አስመልክቶ ከፖሊስና ከበጎ ፈቃደኞች አስተባባሪዎች ያገኙትን መረጃ አጣምረው ለአሜሪካ ድምፅ በሰጡት አስተያየት በተፈጠረው ግርግር የጠፋ የሰው ሕይወት ግን የለም ብለዋል። የአዲስ አበባ ፖሊስ በበኩሉ በፌስቡክ ገጹ ባወጣው መግለጫ ረብሻውን ያስነሱት ጥቂት ግለሰቦች እንደሆኑና በዚህም ሳቢያ በንብረት ላይ ጉዳት መድረሱን አመልክቷል። በረብሻው ሳቢያ በጸጥታ ኃይሎች ላይ ከደረሰው መለስተኛ ጉዳት ውጪ በሰው ላይ ምንም አይነት ጉዳት ያለመድረሱን መንግስት የገለጸ ሲሆን የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ቤት በበኩሉ እስካሁን ሰው ላይ ስለደረሰ ጉዳት መረጃ እንዳልደረሰው አመልክቷል። ኬኔዲ አባተ ተከታትሎታል።
1443ኛው ዓመተ ሂጅራ የኢዳል ፈጥር በዓል በአዲስ አበባ ስታዲየምና በዙሪያው እየተከበረ በነበረበት ወቅት በስግደት ሰዓት ላይ በተፈጠረ አለመረጋጋት ምክንያት ሃይማኖታዊ ስነ ስርዓቱ ሳይጠናቀቅ ተቋጭቷል። ለበዓሉ በስታዲየሙ በተዘጋጀው መድረክ ላይ የሃይማኖት አባቶችና ሌሎች ተጋባዥ እንግዶች ያደረጉት ንግግር ተጠናቆ የስግደት ስነ ስርዓቱ ከጧቱ 3 ተኩል አካባቢ ከተጀመረ በኋላ ብዙም ሳይቆይ ከስታዲየሙ ውጭ ጩኸትና ተደጋጋሚ የአስለቃሽ ጭስ ተሰምቷል። የአሜሪካ ድምጽ ዘጋቢዎች በስታዲየም ውስጥ የነበረውን ዝግጅት በመከታተል ላይ በነበርንበት ወቅት ከተፈጠረው ረብሽና አለመረጋጋት ለማምለጥ በሚኖር ግርግር ምክንያት ሰዎች እንዳይጎዱ በሚል ህብረተሰቡ ባለበት እንዲቀመጥና እንዲረጋጋ በስታዲየም ከነበረው መድረክ መልእክት ሲተላለፍ ነበር።
ወደዚህ ለሰላት የመጣው አካል ከሰላማዊ አካሄድ ከህጋዊ አካሄድ ውጪ ስሜታዊ በሆነ መልኩ ምንም አይነት እንቅስቃሴ ማድረግ አይኖርበትም። ከዛ ባሻገር ለሰላት የመጣው ህዝብ ላይ ጥቃት የሚያደርሱ አካላቶች ካሉም ደግሞ የጸጥታ ኃይላት የሚያረጋጉበት ሁኔታ ይኖራል። ችግራችን ግን የሚፈታው ሰከን ስንል፣ ድምፃችንን ስንቀንስ፣ እርስ በርሳችን መደማመጥ ስንችል ነውና ከሚመለከተው የጸጥታ አካል ጋር እንነጋገራለን። በተቻለ መጠን አረጋጉት።
ይሁን እንጂ አብዛኛው የበዓሉ ታዳሚያን ከስታዲየም ውጪ የነበሩ ቢሆንም በስታዲየም ውስጥ ከነበሩት የበዓሉ ተሳታፊዎች መካከል ከፊሉ ከስታዲየሙ ለመውጣት ሲሯሯጡ መታዘብ ችለናል። በኢድ በዓል ላይ የተፈጠረውን ረብሻ ተከትሎ ብዙ ወላጆች ልጆቻቸው ጠፍተውባቸው በተለያዩ መንገዶች በማፈላለግ ላይ እንደነበሩም ተመልክተናል። ከስታዲየም ውጪ ደግሞ በዙሪያው ያሉ መንገዶች በአድማ በታኝና በፌደራል ፖሊሶች ተጥለቅልቀው ነበር። ቆየት ብሎ በቦታው ምን እንደተፈጠረ ለማጣራት ባደረግነው ጥረት ምእመናኑ በስግደት ላይ እያሉ በድንገት ተኩስ መሰማቱና ሁኔታዎችም መቀየራቸውን ነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ግርግሩ የተፈጠረው በአንድ ፌዴራል ፖሊስ በድንገት በተተኮሰ አስለቃሽ ጭስ ምክንያት መሆኑን አስታውቋል። የምክር ቤቱ ፕሬዝዳንት ሱልጣን ሀጂ አማን ይህን ጉዳይ በተመለከተ ከፖሊስና ከበጎ ፈቃደኛ አስተባባሪዎች ያገኙትን መረጃ አጣምረው ለአሜሪካ ድምጽ አስተያየታቸውን ሰጥተዋል።
ጥይት ባርቆብኝ ነው ብለዋል። ግን በዚህ መልኩ ጥይት ባርቆብናል ማለት እኛ እንግዲህ እሱ ጥይቱ ቢባርቅበት የተተኮሰ ትኩስ በጣም ብዙ ከአስር ጊዜ በላይ ነው የተተኮሰው። ይሄ ትኩስ ለምን የሚል ነገር እኛም ይሄ እውነትን ባርቁበት ነው ወይ ወይም ደግሞ ሆን ተብሎ የተሰራ ነገር ነው የሚል መንግስት ተከታትሎ ይህን ጉዳይ ግልጽ ማውጣት ይኖርበታል። አገራችን ዛሬ የተከሰተው ክስተት ለሙስሊሙ ህብረተሰብ ብቻ ሳይሆን እንደ መንግስት እንደ አገራችን ስሟ በጣም ሰላማዊት አገር እንግዳ ተቀባይ ሀገር እንግዳ ጠርታ ከየዓለም ከያ ሀገራት ጠርታ እንግዶች በመጡበት እንግዶች ባሉበት እንዲህ ያለ ነገር መከሰቱ የሀገራችንን ገጽታ በላሸ ሆኗል። አሁንም እኛ ከመንግስት ገና ትክክለኛ ጠብቃለን። ትክክለኛ ይሄንን ጉዳይ ነሻ የሆነው አካል በደንብ ሊጠበቅና በደንብ ሊፈተሽ ይገባል እንላለን።
እስካሁን በተደረገው ማጣራት በሰው ላይ ስለደረሰው ጉዳት የደረሳቸው መረጃ አለመኖሩንም ይገልጻሉ።
እስካሁን የተጎዳ ሰው የደረሰን ነገር የለም፣ ግን ብዙ ሰዎች የታሰሩ ሰዎች አሉ ተብሏል። በዚህ በመገናኛና በዚህ በእስጢፋኖስ አካባቢ የነበሩ ምእመናን፣ ጸሎት ላይ የነበሩ ምእመናን፣ ወደዛ አካባቢ ያሉት ምእመናን ላይ እስር ታስረዋል እንጂ እስካሁን ድረስ አካል የተጎዳ ሰው ወይም የሞተ ሰው ወይም የደረሰን ነገር የለም። አሁን ገና በማረጋገጥ ላይ ነው ያለነው እኛም።
የምክር ቤቱ ፕሬዝዳንት ሱልጣን ሀጂ አማን ችግሩ ከክርስትና እምነት አሊያም ከመንግስት ጋር የሚያያዝ እንዳልሆነም አብራርተዋል።
ስታዲየም ውስጥ እኮ ምንም የተለቀቀ ጭስ ገብቶ እኛንም ወደ ማፈን እና ደረሰ እንጂ ስታዲየም ውስጥ ምንም ነገር የለም። ከውጭ መገናኛ እና በእስጢፋኖስ የተነሳ አይነት ነው። እኛም እዛ ውስጥ ሆነን እየሰማ ነው። ከፌዴራል ፖሊስ ጥይት ባርቆብኝ ነው ብለው ነው እንግዲህ ያለው። እኛ ትክክል ነው ብለን ለማመን ማያስችል ሁኔታ ነው የተከሰተው። አያስችልም ይሄንን ለማለት። ጭስስ ለምን ይለቀቃል? በሰላማዊ ህዝብ ለሰላት ለጸሎት ምንም ይዞ የወጣ ህዝብ አይደለም። ጭስ ለምን ይለቀቃል? ቱክስስ ይሄን አክል ቱክስ ርብርብ ለምንድን ነው ባል፣ ይሄ ሆን ተብሎ የተከሰተ አይነት ነው። እንግዲህ እኛም የሚሰማን እንግዲህ ይሄ ነገር ወይ ከመንግስትና ከህዝበ ሙስሊሙ በኩል ከመንግስት በኩል የሆነ ነገርም አይደለም። ሙስሊምና ክርስቲያን መሀል የሆነ ነገር አይደለም። እንግዲህ ሌሎቹ ሆን ተብሎ ይሄ የተሰራ መሆኑ ግልጽ ነው። ችግሩ ትክክለኛ መረጃ ለማግኘት የመንግስት ምርመራ እና ትክክለኛ መረጃ ይደርሰናል ብለን እንጠብቃለን።
ኢትዮቲዩብ የተሰኘው የኢንተርኔት ላይ ሚዲያ በቀጥታ ስርጭት ባስተላለፈውና በተወሰነ መልኩ እንድንጠቀምበት ፈቃድ በሰጠን ምስል ላይ በርካታ ወጣቶች ሲሯሯጡና የቢሮዎችና የንግድ ቤቶችን መስተዋቶች በድንጋይ ሲሰባብሩ ይታያል። በሌላ በኩል ደግሞ ወጣቶቹ የሰዎችን ንብረት እንዳይሰባብሩ ለመከላከል የሚሞክሩ ወጣቶችና የበጎ ፈቃድ ሰራተኞች በቦታው ላይ ይታዩ ነበር። የምክር ቤቱን ፕሬዝዳንት ሱልጣን ሀጂ አማንን ስለዚህም ጉዳይ ጠይቀናቸዋል።
ድንጋይ መወርወር እና እንትን እንዲህ ያሉ ነገሮች እንዲያ እንኳን በሚሊዮኖች የሚቆጠር ሕዝብ ተሰብስቦ ባለበት እንደዚህ ነገሮች ሊከሰቱ ይችላሉ፣ ሊሆንም ይችላል። እዚህ በሰማዕታት አካባቢ ግጭት ከምእመናን እና ከዚህ ከፌዴራል ፖሊሶች ጋራ ቱክስ ከከፈቱ ሰዎች ጋር ምናልባት ሊጋጩ ይችላሉ። ድንጋ መወርወርም ሊኖር ይችላል እንጂ እኛ በእርግጠኛ ትክክለኛ ማን ለምን የሚለውን እስካሁን ግልጽ የሆነልን ነገር አለ ብዬ ሙልች ራሴን እንትን ብዬ መናገር አልችልም።
ክስተቱ ከተፈጠረ ከአንድ ሰዓት ተኩል ያህል በኋላ የአዲስ አበባ ፖሊስ በፌስቡክ ገጹ ባወጣው መግለጫ ረብሻውን ያነሱት ጥቂት ግለሰቦች እንደሆኑና በዚህም ምክንያት በንብረት ላይ ጉዳት እንደደረሰ አስታውቋል። በዚህ ጉዳይ ላይ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ በሰማዕታት ሐውልትና በመስቀል አደባባይ በንብረትና በጸጥታ ኃይሎች ላይ ከደረሰው መለስተኛ ጉዳት ውጭ ምንም አይነት ጉዳት ሳይደርስ በሰላም ወዳድ አማኞችና በጸጥታ ኃይሎች ቅንጅት የትርምስ ፍላጎቱና እቅዱ ከሽፏል ብሏል። በቀጣይ የረብሻውን ትክክለኛ መነሻና ከዚህ ጋር ተያያዥነት ያላቸውን ሌሎች ጉዳዮች ለህዝቡ እንደሚያሳውቅ የአዲስ አበባ ፖሊስ ጠቁሟል። ረብሻው ከመፈጠሩ በፊት የበዓሉ አከባበር ሰላማዊ የነበረ ሲሆን ቪኦኤ ያነጋገራቸው ታዳሚያን የተለያዩ መልእክቶችን አስተላልፈዋል። አስተያየታቸውን ከሰጡን መካከል የወንድም ካሊድ ፋውንዴሽን መስራችና ስራ አስኪያጅ ካሊድ ናስር ይገኛል።
እናንተ እዚህ ጋር ቆመን እዚህ ከጀርባችን የምናየው ሰው መስገድ በዓሉን ማሳለፍ የቻለው በሰላም ስለሆነ ነው። ይህን ሰላም የምንፈልግ ከሆነ የእያንዳንዳችን ጥረት ያስፈልገናል። የእናንተ መከባበር አንዱ ከአንዱ አክብሮ ሃይማኖታዊ ሁሉ ነገራችንን ተከባብረን ማለፋችን ለራሳችን ነው ዋጋው፣ ለሌላው አይደለም። እና ማንም ለማንም ቀስቃሽ መሆን የለበትም። ሁሉም ለራሱ ኃላፊነት አለበት። አላህ ከመጣ ሀገራችንን ከዚህ በላና ከዚህ መጥፎ ነገር ይጠብቅ ብዬ መልእክቴን አስተላልፋለሁ።
ከኢድ እስከ ኢድ በሚል ሲያሜ የተላለፈውን ጥሪ በመቀበል ወደ ኢትዮጵያ ከገቡ ዳያስፖራዎች መካከል የሆኑትና ከዩናይትድ ስቴትስ የመጡት ኡስታዝ ጀማል በሽር እንዲሁም የጃካርታ ትሬዲንግ መስራችና ባለቤት መንሱር ጀማልም አስተያየታቸውን ሰጥተውናል።
እንዳጋጣሚ ሆኖ ቅድም ከወንድሞች ጋር ስናወራ እኔ ያስተዋወስኳቸው ነበርና ከጎረቤቴ ባጋጣሚ ሆኖ አንዲት ክርስቲያን እናት አጥብታኛለች። ስለዚህ ኢትዮጵያዊነት ማለት ይሄ ነው። አንዷ ታጠባናለች፣ ሌላዋ ታጥበናለች፣ ሌላዋ ሲርበን ታበላናለች። ግን ሃይማኖት ይባለው ነገር እዛ ቦታ ላይ ቦታ የለውም። ምክንያቱም ሰውነትን ስላስቀደምን ከዛ በኋላ ሃይማኖት የሚባለው የግል ነው። በጋራ ግን አብረን እናሳልፍባትን ይህችን ኢትዮጵያ ግን በጋራ በሆኑ ጉዳዮች በተለይም ደግሞ የሚያገናኙና የሚያስተሳስሩ የሆኑ እምነቶች ነው ያለን። አስርቱ ትእዛዛት የሰው አትመኝ ነው፣ ሰውን አትግደል ነው፣ እንደውም ለበደለ ሁሉ ይቅር በል ነው። ሙስሊሙም ጋር እንደዛው ነው። ይሄው ራሱ ትእዛዝ ቁርአን ውስጥ አለ። ስለዚህ እንደ ኢትዮጵያውያን ፈጽሞ ከኛ የማይጠበቅ የሆነ እኛን የማይወክል የሆነ አካሄድ ፈጽሞ ልንሄደው አይገባም። እንደ ኢትዮጵያውያን አያምርብንም።
አሁን የተሰጠን እድል በጣም ትልቅ እድል ውስጥ ነው ያለነው። ይሄንን እድል ተጠቅመንበት ክርስቲያኑ ሙስሊሙ በመተሳሰብና በመፈቃቀር አገራችንን አንድ ስቴፕ ማሳደግ አለብን። ኢኮኖሚካሊ ያሉትን ሁኔታዎች ሁላችንም የምናውቀው ነገር ነው። እዛ ላይ ፎከስ አድርገን ሰርተን የምንለወጥበትን አይነት ነገር ካልሆነ በስተቀር በዘረኝነት በሃይማኖት የጽንፈኝነቱ ለእኛ ምንም አይጠቅመንም። እንደዚህ አይነት ነገሮች የሚደረጉት ብዙ ጊዜ ከጥቅም ጋር በተገናኘ ከአጉል ፖለቲካ ጋር በተገናኘ እንጂ በምንም ተአምር ከእስልምናና ከክርስትና ጋር የተገናኘ ነገር አይደለም። እኔ ፐርሰናሊ እስከማውቀው ድረስ እስላምና ክርስቲያን ተዋዶ ተፋቅሮ ለችግር ተደራርሶ ነው አብሮ የኖረውና ይሄንኑ ማጎልበት ያለብን ማለት ነው።
ኡስታዝ መሐመድ ፈረጅ እባላለሁኝ። በሃይማኖት ካባ የፖለቲካ አጀንዳ የሚያራምዱ ነው። ሂዱ ወደ ፖለቲካው። በቃ ሃይማኖተኛ ፖለቲከኛ መሆን ይችላል፣ ግን ሂዱ ወደ ፓርላማው። ፖለቲከኛ ፓርቲያችሁ ተናግራችሁ ስበኩ፣ የሚከተላችሁ ይከተል። ሃይማኖትን ካባ ለብሰህ ግን ህዝብና ህዝብ ያባላ ነገር ነው። ይሄ አይሆንም። ሃይማኖትን እየጎዳህ ነው፣ ህዝብን እየጎዳህ ናችሁ፣ አገርን እየጎዳችሁ ነው። ተጠንቀቁ እላለሁ።
በአዲስ አበባ ከተፈጠረው ችግር ውጭ በቀሪዎቹ የሀገሪቱ አካባቢዎች የ1443ኛው የታላቁ የኢድ አልፈጥር በዓል ሶላት በደማቅ ሁኔታ ተካሂዶ በሰላም ተጠናቋል ያለው የመንግስት ኮሚኒኬሽን አገልግሎት መንግስት ጽንፈኞች ባላቸው አካላት ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል ዛሬ ባወጣው መግለጫ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የአዲስ አበባውን የኢድ በዓል አከባበር አስመልክቶ ሌላም የደረሰን ዘገባ አለ። በዓሉን ለማክበር በብዙ ሺህ የሚገመት የእምነቱ ተከታይ መገኘቱን፣ ይሁንና በስፍራ የተሰናዳው ስነ ስርዓት ቀደም ብሎ እንደተገለጸው በስነ ስርዓቱ መገባደጃ ላይ በድንገት በተፈጠረ ግርግር መስተጓጎሉን አስተባባሪዎቹም ተናግረዋል። የተፈጠረውን ለማወቅ የታላቁ ጎዳና ኢፍጣር ዝግጅትና እንዲሁም ከኢድ እስከ ኢድ የተሰኘው ለዛሬ የተሰናዳው ልዩ የኢድ ስነ ስርዓት አስተባባሪዎች አንዱ የሆኑት ኡስታዝ አቡበከር አህመድን ሀብታሙ ስዩም አመሻሹ ላይ አግኝቶ አነጋግሯቸዋል። እነሆ።
አመሰግናለሁ። በቅድሚያ ሁላችንንም በኢትዮጵያ የሚገኙ ሙስሊሞችን በመላው ዓለም ያሉ የኢትዮጵያ ሙስሊሞችን ሁሉ እንኳን ለኢድ አልፈጥር በዓል 1443ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ነው የምለው። እንግዲህ ይሄ ኢድ መልካም የረመዳን ፍች ጊዜ ሆኖ በደስታ የምናሳለፍበት ቀን ነው። ያው ከዛ ባለፈ ውስጣችንን የሰበሩ ድባቦች፣ ውስጣችንን እንግዲህ ትንሽ ያሳዘኑ ሂደቶች በሰሞኑ ተከስተው የነበሩ ጎንደርም የምናያቸው የተለያዩ አካባቢዎች ላይ እነዚህ ሀዘን ድባብ ካጠሉት ውጭ በጣም በሚያምር መልኩ ነው ረመዳን ያሳለፍነው። ዛሬ ኢዱ ላይ የነበረው ሂደት በጣም የደመቀ ያማረ ነው። እንግዲህ በክቡር ዶክተር አብይ አህመድ ጠቅላይ ሚኒስትራችን ጥሪ ምክንያት ብዙ ኢትዮጵያውያን ሀገር ገብተዋል። ወዳጅ የጎረቤት ሀገራቶችን የተለያዩ ተወካዮቻቸውን ልከዋል። በጣም ከፍተኛ ህዝብ ቁጥር የነበረበት የኢድ ሶላት ስነስርዓት ነበር የነበረው። ያ ሂደት ባለበት ሁኔታ ነው እንግዲህ ብዙ ፕሮግራሞችን ጨርሰን ፋይናል የመጨረሻው ፕሮግራም ላይ ልንገባ ስንል ነው ድንገት ድምፅ ሰማን። እየተረበሸ እንደሆነ ተነገረ። ምንድነው ብዬ የሚመለከተው የመንግስት የስራ ኃላፊ የሆኑት ከጸጥታ መዋቅር ውስጥ አንዱ አመራር ጋር ደውዬ ስጠይቅ ያው ያለው ነገር እንደዚያ አካባቢ ሀትሪጀንሲ አካባቢ ጭስ ነው ይረጋጉ አሉ። ኦኬ ሰው ይረጋጋ ብዬ ለመድረክ አስተባባሪ ነገርኳቸውን ሰውን አረጋጋ ነው መልሶ ግን ቀጠለ። ረብሻውም ድምፁም የሚረብሽ ስለነበረ ትንሽ ጥሩ አልነበረም እና ይህ ነገር ምንድን ነው በሚል ጉዳዮቹን ለመከታተል ሞከር መልሽ ስጠይቅ አይ አስለቃሽ ያዝ ከአንድ ፖሊስ በአጋጣሚ እንትን አምልጦት ድንገት ባርቆበት ምናምን ተባለ። ከጸጥታ መዋቅሩ ይህንም የሰማሁት እንግዲህ ያው ረብሻው ትንሽ እያደገ መጥቶ በጣም ሶላት ሰግደን ከጨረስንም በኋላ የሚያስተምንተገደበት ሆል ሳይቀር ያስለቃሽ ጭስ መጥቶ እስቲ ላውኔ ራሱ ሳይቀር መድረክ አካባቢ ላይ ነበርኩትን የጥንቴበት ሁኔታ ነው። እንግዲህ በጣም ያማረ ነበር። በጣም ደስ የሚል ሄድና በጣም በጥሩ ሁኔታ ያሳለፍንበት ሄድና ነገር ግን ይሄ ክስተት መጥቶ ትንሽ ነገራቶች ረባበሻቸው። በትክክል ለማጣራት ሞክሬያለሁ። እንዳልኩ ከአንድ ጸጥታ ኃላፊ ከሚመለከታቸው ኮሚሽነር ጋር ተነጋግሬ የነገሩኝ ፌዴራል ፖሊሱ ባርቆበት ነው አሉ። ከዛም ደግሞ በትክክል እዛ አካባቢ ላይ እኛ የመደብናቸው እኛ አስተናጋጆች በአጋጣሚ ሴቶች ያሉበት ቦታ ሴቶች የሚሰግዱበት ቦታ ነበር እና የሰማዕታት ሐውልት አካባቢ ላይ ነው። ሚኒስትሮች ሳይቀሩ የመንግስት ሴት ሚኒስትሮች፣ ሙስሊም ሚኒስትሮች ቦታው ላይ የነበሩ ሚኒስትሮችን አግኝቻለሁ። በአይነቻ ያዩትን ክስተት ሲነግሩኝ አንድ ፌዴራል ፖሊስ ነው እንግዲህ ቶሩ ባር ይሉት። ምክንያቱም የሚባርቅ ነገር ወይም ዝም ብሎ የሚወድቅ ነገር አይደለም። ፈቶ መለቀቅ አለበት። አስለቃሽ ይዙ ተፈቶ ነው የተለቀቀው። ወደ ሰው ነው የተጣለው። ሴቶቹና ህጻናቶች ያሉበት ቦታ ላይ ነው የተወረወረው። ሰው በዛ ሰዓት ላይ ወደ መረባበሽ ስሜት ውስጥ ገባ። ሴቶቹ ወደ ድንጋጤ መሮጥ መነሳት ያፍናል። የአይነት ሁኔታ ሲፈጠር በዛ ሂደት ውስጥ እያሉ ነው እንግዲህ ሰውን ደግሞ አትውጣ አትሂድ ወደዛ አትሂድ የሚለው ግፊ ሲመጣ በመካከል ሰውየውንም ይዘውት ነበር። እዛ የኛ አስተባባሪ የሆነ አንድ ሚድራል የሚባል ልጅ ያንን ቦታ የሚመራው በማስተባበር የሚመራው ልጅ ይዞት ነበር። ከያዙት በኋላ ነው መጥተው ሌሎች ፌዴራል ፖሊሶች ልቀቁ ብለው እንዲያስለቀቁት እሱም ይቅርታ ጠይቋል። እኔ ባርቆብኝ ነው ሳላስብ ነው ምናምን ብሎ ደንግጦ እየተናገረ የነበረበት ሂደት ነው የነበረው። ያ ሁኔታ ተከሰተ። ሰው ወደ ስሜት ውስጥ ገባ። እንደገና ደግሞ መገፋት፣ ወደዛ አትሄድም፣ ወደዛ አትመጣም፣ ሶላት አልሰገደም፣ በዚህ አይነት ነገር ውስጥ ሲገባ ተኩስ ተጀመረ። ወደ አየር ላይ አስለቃሽ ጭሶች መሰል ነገራቶች እየተደረጉ ሲሄዱ እንግዲህ አቅጣጫ አስተወረብሻዎች ትንሽ ደስ የማይል ነገር ተከስቷል። እስካሁን ድረስ ባለኝ መረጃ የሞተ ሰው የለም። የተጎዱ ሰዎች አሉ። የተለያየ በሆስፒታል ውስጥ የገባው ተጎድተው አይናቸው አካባቢ ተመተው በተለያየ ነገር ተመተዋል። ሆስፒታል ሕክምና ላይ ያሉ ሰዎች አሉ። ይሄ ነው ክስተቱ። እኛ በትክክል ግን መጣራት አለበት። ለምን፣ እንዴት፣ ማን፣ ምን የሚሉት ነገሮች መታየት አለባቸው። ይሄ በጣም ትልቅ የሆነ ታሪካዊ የሆነ እንደ ኢትዮጵያን ሙስሊምስ ትልቅ የውጭ እንግዳ ጠፍተን በልዩ ሁኔታ እያከበርነው የነበረው ኢድ ስለነበረ እነዚህ ነገራቶች ትንሽ ከባድ ናቸው።
አንድ ጥያቄ ላክልና በተለያዩ ሃይማኖት ተከታዮች ዘንድ የሚታዩ ግጭቶች በተለያዩ የኢትዮጵያ ከተሞች አካባቢዎች እየታዩ ነው። በዘመናት ውስጥ የነበረውን አኗኗር የሚያፈርስ ነው የሚሉ አስተያየቶችም ተደጋግሞ ይሰማሉ። ሁኔታዎችን ለማስተካከል ወደ ቀደመ መከባበርና መቻቻሉ ለማምጣት ምን መደረግ አለበት ብሎ ያስባሉ? ሰው በግልም ሆነ በጋራ ሊያደርግ የሚችለው ነገር ምንድን ነው?
ወላሂ እኔ በዚህ ጉዳይ ላይ እንዳልኩ አሁን በዚህ በረመዳን ውስጥ ብቻ የተከሰተው ነው። ያለፉት እንግዲህ በእነዚህ በመጨረሻው ጊዜያቶች ውስጥ እዚህ ሀገር ላይ ያለፍንባቸው ያሉ ከባድ የፈተና ጊዜያቶች አሉ። በሰሞኑ ተከስቶ የነበረው የጎንደር ክስተት በጣም ልብ ሰባሪ፣ አንገታችን የሚያስነሳ ድርጊት ነው። የቤተ እምነት ተደፍረዋል፣ ቀብር ላይ መሳሪያ ተጥሏል፣ ተተኩሷል፣ ሰው ተገሏል፣ ህይወት ጠፍቷል፣ ንብረት ተዘርፏል። ሰው በማንነቱ በእምነቱ ተመርጦ በጣም ብዙ ነገሮች ደርሰዋል። ለምን እንዴት ይሄ ህግና ስርዓት ባለበት ሀገር ውስጥ የሃይማኖት አባቶች ሀገር ሽማግሌዎች ባሉበት ሀገር ውስጥ ይህ ሁሉ ለምን ተካሄደ የሚለውን ነገር እኔ ለራሴ ጥያቄ ሆኖብኛል። እንዴት እዚህ ደረጃም እንደደረሱን ማሰብም ከብዶኛል። ምንድን ነው እየሆነ ያለው የሚለውን ነገር በትክክል መፈተሽና ማየት የሁላችንም ኃላፊነት ነው ብዬ አስባለሁ። በጣም ብዙ የጎደሉን በዛ በጣም ብዙ ያልሰራናቸው የቤት ስራዎች እንዳሉ ትልቅ ማሳያ ነው። ጥፋት ያጠፉ አካላቶች በህግና በስርዓት የመንግስት ኃላፊነት ሁልጊዜ በተለያየ ቦታ አማራ ክልል ላይ ለምሳሌ ከአሁን በፊት ጊዜ ላይ የተለያዩ መስጊዶች ተቃጠሉ። ምን ተወሰነባቸው አናውቅም። ሞጣ ላይ የሁሉ ጉድ ደረሰ። የሁሉ ማህበረሰብ ላይ ፈተና ወደቀ። በተለያዩ ቦታዎች ላይ የተለያዩ ቤተ እምነቶች፣ ቤተ ክርስቲያኖች ላይ፣ ሃይማኖት ተቋማቶች ላይ ውድመት ደረሰ። ይህን ያደረጉት ሰዎች በዚህ ደረጃ ነከሌ ሆነው ወንጀለኛ ተለይቶ የማያዳግም ቅጣት ተቀጠሉ፣ ሰዎች ማስተማሪያ ሆኖ ያየንበት ሂደት የለም በሚባል ደረጃ ነው። መንግስት ይሄ ክፍተቱ ነው ይህን አርሙ በግልጽና በማያዳግም መልኩ እርምጃ ወስዶ ህዝብን ማረጋጋት የመጀመሪያው ስራ ነው። ከዛ ያለፈውና ትልቁ የቤት ስራ ግን እነዚህ ሃይማኖቶች እንደተባለው የእምነታቸው መገለጫ አይደለም፣ የማንነታቸው ማሳያ አይደለም። መጽሐፍት የምናምን ተከታዮች ብዙ የሚያግባቡን የመጽሐፍ ታሪኮች አሉን። መጽሐፍቶቻችን ላይ የጋራ የሆኑ በጣም ውስን የሚያለያዩ በነዛ ደግሞ ተከባብረን እውቅና ተሰጠን ነው የእምነታችን መገለጫ መለያም ነው ብዬ አምናለሁ። ያን ጥሰን ነው ዛሬ በጥላቻ በሚሰበኩ ስብከቶች በጥላቻ ተሞልቶ ማህበረሰብ ሌት ተቀን በሚሰሩ የጥላቻ ዛሬ በጣም ከባድ ፈተና እየሆነ ያለው ቤተ እምነት ላይ እኔ የእምነት ትምህርቶች እየተሰጡ ነው ብዬ ለማለት እስኪቸግረኝ ድረስ ማለት ነው። ምክንያቱም መጣልህ ሊያጠፉ ሆነው ሊይዙ ነው። እምነትን እየተጠበቀ ያለው ስለ እምነት እየተወራ ያለው ሌሎች ስለ ሌሎች በማስፈራራት እንጂ ስለ እምነቱ ወይም ዶግማና መመሪያ አይደለም በዛ ደረጃ እየሄደ ያለው እና እነዚህ ነገራቶች ብዙ ዋጋ አስከፈሉ፣ ብዙ መስመር አሳቱ፣ ብዙ ድንበር እንድናልፍ አደረጉ።
ሃይማኖት ቤተመነቶች አማኞቻቸውን መፈተሽ፣ የሀገር ሽማግሌዎች ማህበረሰባቸው ላይ ያላቸውን ግንኙነት በትክክል ማየት ወዴት እየሄድ እንደሆነ። ምክንያቱም መቆሚያ የሌለው ጥፋት አንድኛችን አንድኛችንን ይዘን መኖር ካልቻን ይች ሀገር እንግዲህ በፈጣሪ ውሳኔ አብረን እንድንኖር ተፈጥሮብናል፣ ተወስኖብናል። ይች ሀገር የጋራ ሀገራችን ናት። ማንኛችንም አንድኛችን አንድኛችን አጥፍተን አንድኛችንን ገፍተን መኖር አንችልም። ይች ሀገር ላይ ባሉን ነገሮች ተመካክረን ተባብረን እውቅና ተሰጣተን መሄድ ካልቻለን ያኔ አብረን ነው የምንጠፋው። እንደ ሀገር ሀገር የሚባለውን ነገር ነው የምናጣውና ያንን ታሳቢ ያደረገ ስራ መሰራት አለበት ብዬ አምናለሁ። እሱ ላይ ጉድለታችን እያስተካከል አርመን መሄድ ከቻለን ብዙ ነገሮች እንደሚለወጡ ተስፋ አደርጋለሁ። ችግሮቻችን እያደጉ እንዳይሄዱ መነጋገርን አማራጭ አድርገን ይዘን ወደ ማህበረሰባችን ውስጥ የገባውን በሽታ የማውጣት የኛ ኃላፊነት ትልቅ ስራ አለብን ብዬ አምናለሁ። ይህን ካደረግን እንደ ሀገር መቀጠል የምንችልበት ግንኙነታችንና ያለፈው ታሪካችን ማንነታችን መመለስ የምንችልበት እድል እንደሚኖር ተስፋ አደርጋለሁ።
እጅግ በጣም አመሰግናለሁ ኡስታዝ አቡበከር አህመድ። መልካም ቀንን ሎት፣ መልካም በዓልን ሎት።
ለሁላችን አመሰግናለሁ።
አድማጮች፣ አሁንም ከኢድ አከባበር ስነ ስርዓት ጋር ነው የምንቆየው። ወደ ጎንደር እናቀናለን። ባለፈው ሳምንት በጎንደር ከተማ ተከስቶ በነበረው ግጭት ሳቢያ ዛሬ በተከበረው የኢድ አልፈጥር በዓል እንደ ወትሮው አደባባይ ላይ ይካሄድ የነበረው የኢድ ሶላት ሳይካሄድ መቅረቱን ነዋሪዎች ገልጠዋል። ባለፈው ማክሰኞ በከተማው በተከሰተ ግጭት ከእስልምናና ከክርስትና እምነት ተከታዮች 14 ሰዎች መሞታቸውንና ሌሎች 118 ሰዎች መቁሰላቸውን የአማራ ክልል መንግስት በሳምንቱ መጨረሻ ማስታወቁም ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች።
ባለፈው ሳምንት መጀመሪያ በጎንደር ከተማ ተከስቶ በነበረው ግጭት የሰው ሕይወት መጥፋቱንና ንብረት መውደሙ ይታወሳል። በጎንደር ከተማ ከግጭቱ በኋላ አንጻራዊ ሰላም እየታየ ቢሆንም በእስልምና እምነት ተከታዮች ዘንድ በየዓመቱ በሚከበረው የኢድ አልፈጥር በዓል በአደባባይ መካሄድ የነበረበት የኢድ ሰላት ሳይካሄድ መቅረቱን ነው የከተማዋ ነዋሪዎች የሆኑ አንዳንድ የእስልምና እምነት ተከታዮች የገለጹት። ስሙ እንዲጠቀስ ያልፈለገው የእስልምና እምነት ተከታይ ከእነዚህ አስተያየት ሰጪዎች አንዱ ነው።
ያው በየቤታችን ነው ያለው፣ አልወጣንም፣ ወደ ስግደትም አልወጣንም። ቤት ነው አልኩት፣ ትናንትም ዛሬ ልጆች የስረብሽ ቤት ነው አልኩት። ማለት መዝደዱ ጥሩ ነው እኮ ማለት ሰላም ለማምጣት እኮ ነው። ያው ሰል ለማረጋጋት አሁን አንዳንድ ሰላዎች ዝም ረብሸዋለ በዛር ነው እኮ የሚሟሟቀው ደምቀው። ስለዚህ ያው አለም ይሄዱ የተሻለ ይመስለኛል።
በተመሳሳይ ስሟን ከመጥቀስ የተቆጠበችው ሌላዋ የእስልምና እምነት ተከታይ አስተያየት ሰጪ ዛሬ እንደወትረው ዘመዶቿን ለመጠየቅ እንዳልወጣች ገልጻለች።
አሁን ያለንበት ሁኔታ ቤተሰብ ነው ያለ ነው፣ ቤተሰብ ለቤተሰብ አይገናኝም። ኢድም አላከበርንም ወደ ውጭ ወጠን እንደዛ ያለበት ሁኔታ ነው ያለው። የውጭን ነገር ለመናገር ማለት ማየት ያስፈልጋል እና አላየነውም፣ አልተገናኘንም። ኤቭን ቤተሰብ ለቤተሰብ ራሱ እየተጠያየቅን አይደለም። እንደዛ በዛ ሁኔታ ነው ያለነው።
በየአመቱ በዓሉ የሚከበርበትን አደባባይ የማጽዳት ስራ ትላንት በክርስትና እምነት ተከታዮች መከናወኑን የገለጸ አንድ የክርስትና እምነት ተከታይ ደግሞ ተከታዩን አስተያየት ሰጥቷል።
ስቴዲየም ተጸድቷል፣ ትናንትና ተንቀሳቅሰን አጽድተናል። አካባቢም ሌላ ኃይል እንዳይኖርበት ሁሉም ከጸጥታ መዋቅር ጋር ተነጋግረን እንቅስቃሴ አድርገናል። ወጣቱ የከተማ ወጣት ማለት ነው። አዘዞ ከተማ ላይ አልተጸድተው የማምለጫ ቦታቸውን አጽድተው የኛ የክርስቲያን ወጣቶች በዓል በሰላም ሊያርፍ ተደርጓል። ጎንደር ግን ምንድነው ከተማ ላይ ስቴዲየም የሚደረገው የነበረ በዓል ዘንቦ አልተከበረም። ራዎቹም ግን ያን የማጽዳት ያን አካባቢን የመጠበቅ ፈትሸን ከዚህ ፈትሸን እንደምናስገባው ፈትሸን አካባቢውን ምናምን እንቅስቃሴ አድርገን ነበር። ግን የሙስሊምነት እህትና ወንድሞቻችን አባቶቻችን አሎቱም ዛሬ ወደ ስቴዲየም።
በሳምንቱ መጨረሻ መግለጫ የሰጠው የአማራ ክልል መንግስት በጎንደር በተከሰተው ግጭት ከእስልምናና ከክርስትና እምነት ተከታዮች 14 ሰዎች መሞታቸውን ማስታወቁ ይታወሳል። የአማራ ክልል መንግስት ዛሬ ባወጣው መግለጫ በክልሉ ውስጥ በየትኛውም መንገድ በሃይማኖትም ይሁን በሌላ ዘዴ ግጭትን በሚሰብኩ በሚቀሰቅሱና የጸጥታ መዋቅሩን ስራ የሚያደናቅፉ ማናቸውም አካላትና ግለሰቦች ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል አሳስቧል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ድሬዳዋ ነው የምናቀናው። አሁን ደግሞ ጎንደር ላይ በሙስሊሞች ላይ ተፈጽመዋል የተባለውን ጥቃት ለመቃወም በሚል በተካሄደ እንቅስቃሴ ባለፈው አርብ ድሬዳዋ ላይ ተከስቶ በነበረው ግጭት የሙስሊሙን ማህበረሰብ አይወክልም ያሉትን ጠቅሶ የድሬዳዋው ዘጋቢያችን አዲስ ቸኮል ባጠናቀረው ዘገባ የከተማዋ ክርስቲያን በጎ ፈቃደኞች ከስግደት ለተመለሱ ሙስሊም ምዕመናን ውሃና ጣፋጭ ምግቦችን ማዘጋጀታቸውን እንዲሁም የሌሊት ታክሲ ማህበር አባላት ነጻ የትራንስፖርት አገልግሎት ማቅረባቸውን ጠቁመዋል።
የኢድ አልፈጥር በዓል በድሬዳዋ ከተማ በርካታ ምዕመናን በተገኙበት በኢድ ሜዳ ተከብሯል። ከንጋቱ 11 ሰዓት ተኩል ጀምሮ መጥመም የጀመረው ምዕመን በኤድሜዳ መንፈሳዊ መልእክቶችን ሰምቶና ሰላሰግዶ ያለምንም የጸጥታ ችግር ወደ የቤቱ ተመልሷል። በስፍራው ለተሰበሰበው ምዕመን መልእክት ያስተላለፉት የኢትዮጵያ እስላማዊ ምክር ቤት አባሉ ሼክ አሚኒ ብሮ ከተማው የምትታወቅበትን የመረዳዳትና የመደጋገፍ ገጽታ እንድትጠብቅ ጥሪ አቅርበዋል። በባሉ የተቸገሩትን ከማብራትና ከማልበስ ዋሻገር በረመዳን ጾም ወቅት አብሮ ሲያስፈጥር ከነበረው የከተማው ክርስቲያን ማህበረሰብ ጋር ያለው ጠንካራ ግንኙነት እንዲጠበቅም ሼኩ መልእክት አስተላልፈዋል። ለአሜሪካ ድምጽ ቃላቸውን የሰጡ በርካታ ምዕመናን በባላው ከባበር ደስተኛ መሆናቸውን ገልጸዋል።
ሸሚስ አብዲ ይባላለሁ። ኢድ ሙባረክ እንኳን አደረሳችሁ።
እንዴት ነው ባል?
ባል በጣም ቆንጆ ነው። አሪፍ ነው።
የረመዳን የጾም ወቅት
የረመዳኑም የክርስቲያኑም የእስላሙም በጣም ቆንጆ ነው። ለዚህ ያደረሰን በሰላም ያደረሰን ወገኖቻችንም ለተጎዱት እግዚአብሔር አላህ ይርህመት ያርጋቸው። እንግዲህ ምንም ምንለው ነገር የለም። ተመስገን።
እኔ አብዱል ሐኪም አብደላ አደም ይባላለሁ። ዛሬ በዓሉ በሚያምሩ ሁኔታ ነው ያለፈው። ማሻአላህ እንደሚታወቀው ከተማችን ድሬዳዋ የመቻቻል የፍቅር ከተማ ነች። ዛሬም በዓሉ እናሳልፈው በመቻቻል በፍቅር ነው በደስታ ነው። ብዙም በአሁኑ ሰዓት አንዳንድ በሀገራችን ውስጥ የሚከሰቱ ነገሮች ቢኖሩም ግን እኛ ሙስሊሙና ህዝበ ክርስቲያኑ ተቻችለን ተፈቃቅረን እንደ ድሬዳዋ እሴታችን የሚታወቀው ጎረቤታችንን ጠርተን አብረን የምናሳልፍ ድንቅ በዓል እንደሚሆን ነው። ዛሬም እንደዛው ነው የምናደርገው። በዚህም እኔም ከጎኔ ያለውን ወንድሞቼን ተያይዤ ህዝበ ክርስቲያኑን ጋብዤ አብረን የምናሳልፍ ይሆናል። በዓሉ በጣም ድንቅ የሆነ በዓል ነው።
ባለፈው አርብ በድሬዳዋ ተከስቶ የነበረው ግጭትም ሙስሊሙን የማይወክል እንደሆነ ነው የወጣቶች ጀማ አስተባባሪው የሚናገረው።
ስሜ አብዱልአዚዝ ሻፊ ይባላል። የድሬዳዋ ወጣቶች ወይም የጀማዎች ቦርድ ሰብሳቢ። ድሬዳዋም የኢትዮጵያም እንዲሁም አልፋን ደግሞ ሙስሊሞች በዓለም ደረጃ ሰላምን ፈላጊዎች ነን እና አንዳንድ ነገራቶች እንደ ክብሪት ለኩሶ ቼክ ማድረግን ወይም ደግሞ አንተን ነካክቶ ቼክ ማድረግ ነገራቶች አሉ። እነዛን ነገራቶች ደግሞ በብልሃት ማየት ይፈልጋል። ድሬዳዋ ላይም ጾም መጨረሻ አካባቢ ላይ አላስፈላጊ ጉዳዮች ነበሩ። ያንንም ወጣቶች ተባብረን ለማስቆም ሞክረን ነበረ። እንዳለ ደግሞ ወጣቱ ሌላው ስናያቸው እኛ ድሬዳዋ ላይ እንደምታውቁት ወይም ደግሞ ከአሁን በፊት መረጃ ካሌላችሁ ትላልቅ 36 ጀማዎች የሚባሉ አሉ። እነኛ እንዳለ ሁሉ የራሳቸው አሚር አላቸው። ያንን ሰብስበን እኛ ቦርድ ሰብሳቢዎች ነን። እንዳል ሁሉ ጋር ደውለን ነገሩ ሰከን እንዲል ማንም ጀማ እንዳይሳተፍ አድርገን ነበር። የተሳተፈው እንዳል መስጊድ ማይመጣ ነበር እና መስጊድ የሚመጣው ኢማሞቹን የሚከተል ዑለማን የሚከተል መንግስትን የሚሰማ የሚያዳምጥ ሰው አዳምጦ የመጣ አንድም አልተሳተፈም።
ድሬዳዋ ላይ ባለፈው አርብ ከሰላት በኋላ ጎንደር ውስጥ በሙስሊሞች ላይ ተፈጽሟል የተባለውን ጥቃት ለመቃወም ተብሎ የተጀመረ ሰልፍ መልኩን ቀይሮ ፖሊስ ባቀረበው ሪፖርት መሰረት የአንድ ታዳጊ ህይወት ሲያልፍ 22 የጸጥታ ኃይሎችም ቀላልና ከባድ የአካል ጉዳት አስተናግደዋል። ለተቃውሞ ከወጡት መካከልም ከአስር በላይ የሚሆኑት ቆስለው ለህክምና እርዳታ ድልጮራ ሆስፒታል መግባታቸውን ቪኦኤ ዘግቦ ነበር። 89 ተጠርጣሪዎችም በቁጥጥር ስር እንደዋሉ ፖሊስ አስታውቋል። ይህ ከሆነ ከሁለት ቀን በኋላ በተከበረው ኢዳል ፈጥር በዓል ዙሪያ በተለይ ለአሜሪካ ድምጽ ቃላቸውን የሰጡት ከንቲባ ከድር ጀዋር በጎንደር የተፈጸመውን ጥቃት ለመንግስት መተው ያስፈልጋል ብለዋል። ባለፈው አርብ ድሬዳዋ ላይ የተከሰተውም መደገም የለበትም ነው ያሉት።
አንደኛ አጠቃላይ ማህበረሰባችንን መረዳዳት የተከሰተው በተለይ ወንድም ሙስሊሞቻችን ጎንደር ላይም የተከሰተው መንግስት ያው አስፈላጊውን ክትትል እያደረገ መሆኑም ስለሚታወቅ ለመንግስት መተውና መንግስት አስፈላጊውን ምላሽ እየሰጠም ስለሆነ እዚህ አካባቢ ላይ ማህበረ ሙስሊሙና ክርስቲያኑ በሰላም ተቻችሎ ተከባብሮ አብሮ አፍጥር አድርጎ አብሮ በልቶ አብሮ የጠጣ ማህበረሰብ ስለሆነ ይሄ እሴታቸውን ሳይለውጡ ሁሉም ባለበት ቦታ ማንም ቢሆንም ህግ እንዲከበር ስለሚፈልግ የድሬዳዋ ማህበረሰብ አጠቃላይ ባለፈው በተከሰተው ግርግርም ያንን እንዳይደገም ማህበረሰቡ እርስ በርስ እንዲረዳዳ በዚሁ አጋጣሚ መልእክቴን አስተላልፋለሁ።
በዓሉን ከተቸገሩት ጋር ማክበር ይገባል ሲሉ ጥሪ ያቀረቡት ከንቲባው ከሰላት መልስ የከተማዋ ክርስቲያኖች ለሙስሊም ምዕመናን ያዘጋጁትን ዋና ጣፋጭ እየቀመሱ እንደሚያልፉም ተናግረዋል።
ወንድም ክርስቲያኖችም ደግሞ ግን ውሃና የተለያዩ ነገሮችን መንገድ ላይ አዘጋጅተዋል። እሱንም ጭምር ሙስሊሞች ወንድሞቻችን እየቀመሱ እንዲሄዱ ማድረግ ነው። አንድነታችን ለወደፊትም ቢሆንም ምንም የሚሻርከው ነገር ስለሌለ
የከተማዋ ፖሊስም 1443ኛው የኢድ አልፈጥር በዓል በድሬዳዋ በሰላም መጠናቀቁን በይፋዊ ገጹ አስታውቋል። በሐረርና በጅጅጋም በዓሉ በሰላም መጠናቀቁን ከየከተሞቹ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ለመጨረሻው የኢድ አልከባበር የኢድ አል ፈጥር አክባብር ደግሞ ወደ ደሴ ነው የምናመራው። በደሴ ከተማም በደማቅ ስነ ስርዓት ተከብሯል ይለናል በስፍራው የተገኘው መስፍን አራጌ። በዓሉ በሰላም ተጀምሮ በሰላም የተጠናቀቀ ሲሆን በጎንደር በደረሰው የእስልምና እምነት ተከታዮች ሞትና ጉዳት አዝነናል፣ አጥፊዎች ለሕግ ይቅረቡ፣ ችግሩ የእስልምናና የክርስትና እምነት ተከታዮች ግጭት ሳይሆን አገር የማፍረስ ተልዕኮ ያላቸው አካላት ሴራ ነው የሚሉ ድምጾች መስተጋባታቸውንም ጨምሮ ገልጧል መስፍን።
በርካታ ቁጥር ያለው ህዝበ ምእመን 1443ኛውን ኢድ አልፈጥር በዓል ለማክበር በደሴው ፉርቃን መስጊድ የተሰባሰበው ገና ከማለዳው ነበር። ሰሞናዊው የጎንደር ክስተት በብዙዎች የደሴ ከተማ ነዋሪ ከመወያያ ርዕስነት አልፎ በአንዳንዶች ዘንድ የስጋትና የፍርሃት ምንጭ እስከ መሆን ቢደርስም ኢድ አልፈጥር በነባር ስርዓቱ በቀደመ ድምቀቱ ተከብሯል። የአካባቢው ህዝበ ሙስሊም ከጦርነት በኋላ በነቂስ ወጥቶ በድምቀት ያከበረው በዓል በመሆኑ በልዩነት የዘከሩት የደሴ ከተማ ህዝባዊ መጅሊስ ፕሬዚዳንት ሼህ እንድሪስ በሽር በተለይ በወርሃ ረመዳን በርካታ ሰብአዊ ተግባራት የተከናወኑበት፣ የእምነቱ ተከታዮች አንድነታቸውን ያጠናከሩበት፣ በጎዳና ኢፍጣር ፕሮግራም በሺዎች የሚቆጠሩ አቅመ ደካሞች፣ የእድሜ ባለጸጎች፣ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች የተረዱበት እንደነበር አስታውሰዋል። አያይዘውም
ይህን የአብሮነት ደስታችንን ሳናጣጥም በጎንደር እና ደባርቅ ከተሞች በሙስሊሙ ወንድሞቻችን ላይ ጅምላ ጭፍጨፋ ከመፈጸሙ ባለፈ በንብረታቸውና መስጊዶቻችን ላይ የደረሰው ቃጠሎና እጅግ ያሳዘነን ጥቁር ጠባሳ ሆኗል። ህዝበ ሙስሊሙና የሌሎች እምነት ተከታዮች ይህን ድርጊት በማውገዝ አጥፊዎች ለህግ እንዲቀርቡ ከማድረግ ባለፈ ጠላቶቻችን አገር ለማፍረስ የሚያሰሩትን ተንኮል በጋራ በማክሸፍ ሁላችንም እኩል በጋራና በፍቅር የምንኖርባት ኢትዮጵያን መፍጠር ከሁላችን ይጠበቃል።
ህዝበ ሙስሊሙ በዓሉን ሲያከብር ተቃጣ ያሉትና ሀገር የማፍረስ ሴራ ሲሉ የገለጹት ተግባር እንዲቀለበስ ጸሎት ማድረግ አለበት ብለዋል።
የተቃጣብንን አደጋ አገር ማፍረስ ሴራ አላህ እንዲያከሽፈው ሁሉም ሙስሊም ዱዓ በማድረግ ኢዱን አቅመ ደካሞችንና ተፈናቃዮችን ወገኖቻችንን በመረዳዳትና በማገዝ በጋራ እንድናሳልፍ መልእክቴ አስተላልፋለሁ።
የከተማዋ ከንቲባ ሳሙኤል ሞላልኝ በበኩላቸው ደም አፋሳሽ ችግሮች ደሴ ከተማ ውስጥ እንዲከሰት አፍራሽ ተልዕኮ ያላቸው አካላት እንቅስቃሴ ቢያደርጉም ህዝበ ሙስሊሙ የሌሎች እምነት ተከታዮችና የከተማዋ ነዋሪ በመተባበር ተልዕኮው ተግባራዊ እንዳይሆን በማድረጋቸው አድናቆታቸውን ገልጸዋል።
የሌሎች እምነት አባቶችና መላ የደሴ ህዝብ ከሙስሊሙ ወገኖች ጎን ባይቆሙ ኑሮ በከተማችን ይፈጠር የነበረው አደጋ የከፋ እንደሚሆን ለመገመት አያዳግትም። ስለሆነም ሙስሊምና ክርስቲያን የማይነጣጠሉና በደምና በአጥንት የተጋመዱ መሆኑን አውቃችሁ የሃይማኖት ግጭት ለማስነሳት የሚያዋክቡ ፋታሎች እንዳቆሙ እናሳስባለን።
የከተማዋ ነዋሪ ሰይድ መሐመድ በዓሉ የተቸገሩትን የምንደግፍበት፣ ያዘኑትን የምናጽናናበት በመሆኑ ለሙስሊሙ ህብረተሰብ የሚሰጠው ትርጉም የተለየ ነው ብለዋል። ይሁን እንጂ እንደ አስተያየት ሰጪው
ምንም ዛሬ ኢድ የመደሰቻ ቀንም ቢሆን አንዱ ደስታ እንዳናገር ተከለከለን ይዘረቅም ጎንደር ሙስሊም ወንድሞቻችን ላይ የተፈጸመ ግፍ ከምንም በላይ ልባችን አድምቶታል፣ ልባችን አቁስሎታል። ይህ ክስተት ደግሞ ምንም ሙሉ በሙሉ ክርስቲያኑን ይወክላል ባናስብም አንዳንድ ጽንፈኛ ኃይሎች እምነትን ተገን አድርገን ኢትዮጵያ እንድትበጣበጥና ሙስሊም ክርስቲያኑ እርስ በርሱ እንዲጣላና እርስ በርሱ እንዲባላ የሚፈልጉ አክራሪ ኃይሎች ስለሆኑ እነዚህ ኃይሎች የአማራ ክልል መንግስት ከምንም በላይ ሀገርናቸውና ስርዓት ያዛቸው ይገባል ብዬ አምናለሁ።
ረዋን መሐመድ የተባለች ወጣት በበኩሏ ህዝቡ በእምነት ሳይለያይ ጸጥታውን ማስከበር ሰላሙን እውን ማድረግ እንደሚገባው አሳስባለች።
ከጸጥታው አካል ጋር በመተባበርና ከሁሉም ህብረተሰብ አንድ በመሆን የተለያዩ ነገሮችን ብናደርግ ያስባሉኝ።
አድማጮች፣ ይህ በእንዲህ እንዳለ የዘንድሮ የኢድ በዓል መቀሌ ውስጥም በአደባባይ መከበሩ ታውቋል። በዓሉ በጦርነቱ ውስጥ አንድም ቀዝቃዛ እንደነበር አሊያም እንደ ዛሬ አደባባይ ላይ ያለመከበሩን ዘጋቢዎቻችን አስታውሰዋል። አድማጮች፣ በተለያዩ የአገሪቱ ክፍሎች የኢድ በዓል መከበሩ ታውቋል። የተለያዩ ግጭቶች የነበሩባቸው ከተሞች ነው መርጠን የዘገብነው። አሁን ወደ ሌሎች ዝርዝር ዘገባዎች ነው የምንሻገረው። በምዕራብ ሸዋ ዞን አቡና ግንደበረት ወረዳ ልዩ ስሙ ዶግማ ኪቢ በሚባል ቦታ ሚያዝያ 12 2014 ዓ.ም ከአየር ላይ በተፈጸመ ጥቃት 25 ሰዎች ተገድለው 7 ሰዎች ቆስለዋል ሲሉ ነዋሪዎች ለአሜሪካ ድምፅ ገልጠዋል። መንግሥት በተጠቀሰው ዕለት የተፈጸመ የአየር ጥቃት የለም ብለዋል። የኦሮሞ ነጻነት ሠራዊት በበኩሉ በዕለቱ የድሮን ጥቃት ስለመፈጸሙ ማስረጃ አለኝ ነው የሚለው። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ጃለኔ ገመዳ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
በደህንነት ስጋት ምክንያት ማንነታቸው እንዳይገለጽ የጠየቁ የዶጎማ ኪቢ ነዋሪዎች ሐሙስ ሚያዝያ 12 2014 ዓ.ም ተፈጥሯል ያሉትን ሁኔታ እንደዚህ ይገልጹታል።
ቀን ላይ አንድ ሄሊኮፕተር በአካባቢው ስታንዣብብ ቆይታ እኩለ ቀን 6 ሰዓት አካባቢ አረፈች። ከዚያ በኋላ ከምሽቱ 1 ሰዓት አካባቢ ከሰማይ ላይ በሰላማዊ ሰዎች ላይ ጥቃት ተከፈተ። ተኩስ ስንሰማ ከቤት ወጥተን ሸሸን። የሞቱም አሉ።
ከአየር ወደ ታች የሚደረገው ጥቃት መሬቱን እየደረመሰ ምን እንደሆነ ለማየት የወጡ ሰዎች እንደተመቱ እናም 25 ሰዎች እንደተገደሉና 7 እንደቆሰሉ በስም ዘርዝረዋል። ሌላኛው ነዋሪ በበኩላቸው በአይኔ አይቻለሁ ያሉትን ሲናገሩ
ማታ 1 ሰዓት ላይ ከአየር ላይ የተፈጸመው ጥቃት በአይን አይታይም። መሬት ላይ ሲያርፍ ብቻ በቤቶች በሰው ህይወትና ንብረት ላይ ጥፋት ሲያደርስ ታይቷል። ሰዎች ባትሪ ያበሩ ሲሸሹ ታጣቂ መስለዋቸው ሰዎችን በጣም ጎዱ። መቼም ሰማይ ላይ በሮ ጥቃት የሚፈጽም መንግስት ካልሆነ ሌላ የሚበር ኃይል መጣል ይባል ነው።
ጥቃት እያደረሰ ያለው መንግስት ነው የሚሉት እኚህ ነዋሪ ከዚያ ወዲህ ንብረታችንን የመንግስት ኃይሎች እየዘረፉ ነው ብለዋል። እህል፣ የቤት እንስሳትና ሌላም ንብረታቸው እየተወሰደና እየተንገላቱ መሆናቸውን ተናግረዋል። በመንግስት ተፈጽሟል ስለተባለው ጥቃት የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ተጠይቀው ክሱን አስተባብለዋል።
እንዲህ አይነት ነገር የለም። የምን አውሮፕላን ነው ይሄን የፈጸመው? እንደዚህ አይነት እርምጃ የሚወሰደው በጣም አልፎ አልፎ በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው። ይህም ዘወትር የሚካሄድ አይደለም። በነዋሪዎች ላይ የተፈጸመ ጥቃት የለም። ውሸት ነው።
መንግስት ሸኔ ባሉት ላይ ጥቃት መክፈቱን የተናገሩት ዶክተር ለገሰ ቱሉ የአገር መከላከያ ሰራዊት እርምጃ እየወሰደበት ነው ብለዋል። በአራቱ የወለጋ እንዲሁም የምዕራብ ሸዋ ዞኖችና ሌሎችም አካባቢዎች ጥቃቱ በተመሳሳይ ሁኔታ እየተካሄደ መሆኑን ተናግረው የመንግስት ኃይሎች እህል ይዘርፋሉ፣ ነዋሪ ያዋክባሉ የሚሉና የመሳሰሉ የነዋሪዎች አቤቱታዎችን በተመለከተ አድራጎቶቹን የሚያካሂደው የመንግስት ኃይል ሳይሆን ሸኔ ያሉትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ነው ብለዋል። በሌላ በኩል ስለዚሁ ተፈጸመ ስለተባለው የአየር ጥቃት የተጠየቁት የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ኦዳ ተርቢ ጥቃቱ ስለመፈጸሙ መረጃ አለን ብለዋል።
ድሮኒ ዳንተሌ ኡመኒና ነው ሰናድ ሉቡሰ ወልፈቹ ጀች ገረቦ ሰናት በቀጤራ ተቻ ትሬ ገራ ለያ ቱኩቲ ዩቱ በቀጫ ጅራኒ ኩፈኒ
በድሮን ነው ያጠቋቸው። የአካባቢው ህዝብ ህይወቱን ለማዳን ወደ ጫካ እየሸሸ ሲቸገር ነበር። ሲሸሹ ገደላማ በሆነ አካባቢ ወድቀው ቀላል ጉዳት የደረሰባቸው እንዳሉ እናውቃለን። ግን ስለተገደሉ ሰዎች መረጃ አልደረሰንም። 3 የነዋሪዎች ቤቶች ተቃጥለዋል።
በድሮን ጥቃት ስለመፈጸሙ ምን ማስረጃ እንዳላቸው የተጠየቁት አቶ ኦዳ ተርቢ የቪዲዮ ምስል በእጃቸው እንዳለ ጠቁመው ድሮኑ የመታው አካባቢ ሰው ያለበት ስለሆነ ነዋሪዎች ምስክር ናቸው ብለዋል። ካለፈው ወር ጀምሮ አሁንም ከመንግስት ጋር ጦርነት ላይ መሆናቸውንም አቶ ኦዳ አመልክተዋል። መንግስት የራሱ የሆኑትን አደራጅቶ በማሰማራት በህዝቡ ላይ ለሚያደርሰው ዝርፊያ፣ እስር፣ እንግልትና ማፈናቀል የኦሮሞ ነጻነት ሰራዊትን ይኮንናል ያሉት አቶ ኦዳ ተርቢ በአንድ ወር እንደመሰሳቸዋለን ብለው የከፈቱት ዘመቻ አልተሳካላቸውም ማለታቸውን የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለኔ ገመዳ ዘግባለች።
ክብራትና ክብራን አድማጮች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የለተሰኘው ምሽት ዝግጅታችን ነው የምትከታተሉት። አሁን ሳምንታዊው ሐኪሞን ይጠይቁ። የሆድ ዕቃ ውስጥ የደም መፍሰስ የሚያስከትል በሽታ ምንድን ነው? ምልክቶቹስ? የሚሉትን ጨምሮ በበሽታው ምንነት ዙሪያ ጥያቄ ላቀረበው አድማጭ የተሰጠ የባለሙያ ምላሽ ነው ሐኪሞን ይጠይቁ ለምሽቱ ያሰናዳው። ሙያዊ ትንታኔውን የሚሰጡን በዚህ በዩናይት ስቴትስ በሜሪላንድ ክፍለ ግዛት ሳልስበሪ ከተማ በሚገኘው ታይዳል ሄልት ሜዲካል የተባለ የሕክምና ተቋም ውስጥ የውስጥ ደዌ የሆድ ዕቃና የጉበት በሽታዎች ልዩ ሐኪምና የሕክምና ክፍሉም ተጠሪ የሆኑት ዶክተር ዳንኤል ከበደ ናቸው። ወደ ምልልሳችን ልውሰዳችሁ። ዶክተር ዳንኤል ከበደ የሳምንቱ የሐኪሞን ይጠይቁ እንግዳችን፣ ለጊዜው አመሰግናለሁ። በቀጥታ ለዛሬ ወደ ደረሱን ሁለት ጥያቄዎች ልውሰዶ። የአንጀት ወይም የሆድ ዕቃ ውስጥ ደም መፍሰስ በሽታ አለብህ ተብያለሁ ነው ያሉን ጠያቂያችን አቶ አማኑኤል። ከየት እንደሆኑ ግን አልገለጹም። ስለ ህመሙ ምንነት ተገቢውን ባለሙያ አነጋግሩልኝ ሲሉ ባደረሱን ጥያቄያቸው፣ ለመሆኑ አንጀት ውስጥ ወይም ሆድ ዕቃ ውስጥ ደም ፈሰሰ ሲባል ቁስለቱ እንደተፈጠረበት ወይም ደሙ እንደሚፈስበት ቦታና እንደ መንስኤዎቹ አይነታቸውም ይለያይ እንደሆን ዘርዘር አድርገው በሚያስረዱበት ብንጀምር።
አዎ፣ እንግዲህ ጨጓራ ብለን ስናወራ መጀመሪያ ምግብ ከጉሮሮ ወደ ሆድ የሚያቀርበው ክፍል ኢሶፋገስ የሚባለው ነው። በአማርኛ ቃል የለውም ይሄ። ከዛ ሆድ ዕቃ አለ። ሆድ ዕቃ ማለት እንግዲህ ስቶማክ እየተባለ የሚጠራው ነው። ከዛ ትንሹ አንጀት ተፈጭቶ ያለቀውን ምግብና ከጣፊያና ከጉበት በሚመጣው ኬሚካሎችና ኤንዛይሞች ፈጭቶ ለትንሹ አንጀት ያቀርባል። ትንሹ አንጀት ወደ ደም ስራችን ወስዶ ወደ ጉበታችን ሄዶ ወደ ሰውነታችን እንዲሰራጭ ያደርጋል። ከዛ እንግዲህ ትልቁ አንጀት ወይም ላርጅ ኢንተስትን የሚባለው እሱ መጨረሻ ላይ እንግዲህ ሰውነታችን ያልተጠቀመበትን ነገር በሙሉ ከፈሳሽ ወደ ጠንካራ አድርጎ እንደ አይነ ምድር የሚያስወጣው ማለት ነው። እንግዲህ ደም ፈሰሰ ሲባል ከዚህ ከኢሶፋገስ ሊመጣ ይችላል፣ ከሆድ ሊመጣ ይችላል፣ ከትንሹ አንጀት ሊመጣ ይችላል፣ መጨረሻ ላይ ደግሞ ከትልቁ አንጀት ወይም ኮለን እየተባለ ከሚጠራው ከሱ ሊመጣ ይችላል። እና መጀመሪያ አንድ ሰው የውስጥ ደም ፈሶታል ሲባል እንዴት ነው ይሄ ደም በትውከት መልክ ነው የመጣው? እንደሱ ከሆነ ከኢሶፋገሱ ወይ ደግሞ ከሆድ ዕቃው ይመጣል። አይ ደሙ የታየው አይነ ምድር ላይ ነው ከተባለ ከትንሹ አንጀት ወይ ደግሞ ከትልቁ አንጀት ወይ ከኮለኑ ነው ብሊድ ያደረገው ማለት ነው። ይሄን ደግሞ ስናይ ድብቅ እና ግልጽ ደም አለ። ድብቅ ደም ማለት በአይን የማይታይ ደም የለም፣ ቅላት የለውም፣ ወይ ደግሞ በጣም ጥቁር አይደለም። ግን ቴስት ወረቀት ላይ ሲመረመር አይነ ምድሩ እዛ ላይ ደም መኖሩን ያሳያል እና በአይናችን ላናየው እንችላል። ይሄ ነው ግልጽ ደም ታለ አክቲቭ የሆነ ወይ ደግሞ በጣም የጠና ነገር አለ ማለት ነው። ሰውነት ውስጥ የሚደማ አልሰር ሊሆን ይችላል፣ ካንሰርም ሊሆን ይችላል። ሌላ ብዙ ነገሮች አሉ ደም አይነ ምድር ላይ የሚያመጡ።
መልካም ዶክተር ዳንኤል፣ የሚታይና የማይታይም ብለዋልና ምናልባትም በግልጽ የሚታየው ሲሆን ህመምተኛውም ወዲያው ሊረዳና አሳሳቢነቱ ሊገባው ይችላል። የማይታየውን ነው ምናልባት ጎላ አድርገን የምናስበው። በምልክት ደረጃ ደም መፍሰሱ ባይኖር ያን ምርመራ እንዲያደርግ ራሱን ሊያስገድደው የሚችል ሁኔታ ወይም ሐኪም አማክሮ እንዲመረመር የሚያስችሉ ሌሎች ምልክቶች ይኖር ይሆን?
አዎ አሉ። በጣም ብዙ ምልክት አለው። ይገርምሃል፣ የሰው ሰውነት እንደዚህ እንደው በድንገተኛ ታመመ ይባላል እንጂ ብዙ ምልክት ይሰጠናል ብዙ ጊዜ። አሁን አንድ ሰው ደም ሲወጣው አጥንታችን ይሄ ቅልጥሙ ውስጡ እዛ ነው አዲስ ደም የሚሰራው። እና አዲስ ደም ለመስራት ደግሞ ብዙ ኬሚካሎች ያስፈልጉታል ብዙ። እና ብረት አይረን አንዱ ነው ደማችን ውስጥ ያለ ለደም መስሪያ የሚሆን። እና በየቀኑ ደም ስለምንሰራ በጣም በትንሹ ከፈሰሰ ይሄ ቦንማሮ ቅልጥማችን ቶሎ ቶሎ ደም ስለሚያወጣ በባላንስ ስቴት ሊጠብቀው ይችላል። እንግዲህ ደሙ እየጠና ሲሄድና ደሙ ለብዙ ጊዜ በሚሆንበት ጊዜ አኒሚያ እየተባለ የሚጠራው የደም ማነስ ይመጣል። እዛ ላይ አንድ ሰው አኒሚያ ሲይዘው ይደክማል፣ በቀላሉ ትንፋሽ ያጥረዋል፣ ጉልበቱም አቅሙም እንደ ድሮ አይደለም። ድሮ ላት አርጎ የሚወጣትን 10-15 ደረጃ አሁን በቃ በድካም ነው የሚወጣው። ይህን ደግሞ ስታየው ራሱ ንጣት አለው ራሱ ከውስጡ ለምን ደም ስላነሰ እና ይሄ አኒሚያ የሚባለው እንደዚህ አይነት ሲምፕተሞችን ያመጣል። መጀመሪያ ሰውየው ይህንን ለውጥ በሰውነቱ ላይ ያያል። ሁለተኛ ደግሞ ሐኪም ጋር በሚሄድበት ደሙን በሚያዩበት ጊዜ ሂሞግሎብን የሚባል ነገር አለ፣ ነጭ ሴል አለ፣ ቀይ ሴል አለ፣ ከዛ ደግሞ ፕሌትለት የሚባል አለ። ሶስቱ ናቸው የደም ዋናው ሴሎች ደም ውስጥ ያሉ እና የቀዩ ሴል ነው አኒሚያ የሚያመጣው። የቀዩ ሴል ቁጥር ወደ ታች ይወርዳል። በዛን ጊዜ ወይ ሰገራ ምርመራ ይደረግ ይባል እና ደም እንዳለ ሰገራው ላይ ይሄ የማይታይ ደም መኖሩን በአይነ ምድር ላይ ማየት ይቻላል።
መልካም። ቀደም ብለው እንደገለጹልን ከየትኛው የሰውነት ክፍል ደሙ መነጨ የሚለው የመንስኤውንም አይነት ሊወስነው እንደሚችል መገመት ይቻላል። የህመሙንም ጥናት ሆነ ተያይዘው የሚነሱ ጥያቄዎች በተከታይ ፕሮግራማችን እንመለከታለን። ዶክተር ዳንኤል ከበደ የውስጥ ደዌ ልዩ ሐኪም እንዲሁም የሆድቃ እና የጉበት በሽታዎች ሐኪም ታይዳል ሄልት ሜዲካል በተባለው የህክምና ተቋም የዚህ ህክምና ክፍል ኃላፊ በተከታይ ፕሮግራማችን መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ አብሮ ይስጥልን። አመሰግናለሁ።
አድማጮች፣ አሁን ሳምንታዊ ስፖርት በኬኔዲ አባተ።
ትናንት ሚያዝያ 23 በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። አዲዳስ ኩባንያ አዲዜሮ በሚል ስያሜ ትናንት በጀርመን በተለያዩ ርቀቶች ውድድሮችን ያዘጋጀ ሲሆን በ5 ኪሎ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በወንዶች ምድብ በተካሄደው ውድድር አትሌት ዮሚፍ ቀጀልቻ 12 ደቂቃ ከ53 ሰከንድ በሆነ ሰዓት ያሸነፈ ሲሆን ሰዓቱ በርቀቱ በተደረገ የመጀመሪያ ተሳትፎ የተመዘገበ የዓለም ፈጣን ሰዓት ሆኗል። በውድድሩ ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በሴቶች ዘርፍ በተካሄደው የ5 ኪሎ ሜትር ሩጫ ደግሞ አትሌት ሰንበሬ ተፈሪ 14 ደቂቃ ከ37 ሰከንድ በሆነ ሰዓት የሀገሯን ልጅ መዲና ኢሳን አስከትላ በመግባት ስታሸንፍ ኬንያዊቷ ሜርሲ ቼሮና ሶስተኛ ወጥታለች። ትናንት እሁድ በተካሄዱት ውድድሮች በሴቶች ምድብ ኢትዮጵያውያን የበላይነታቸውን ያሳዩ ሲሆን በ10 ኪሎ ሜትር ውድድር አትሌት ፋንታ የበላይ ነ 30 ደቂቃ ከ24 ሰከንድ በሆነ ሰዓት ውድድሩን በአንደኝነት አጠናቃለች። የሁለተኝነቱንና የሶስተኝነቱን ደረጃ ደግሞ ኬንያውያን አትሌቶች ናቸው የያዙት። በሴቶች ግማሽ ማራቶንም እንዲሁ ድሉ የኢትዮጵያ ሲሆን 1:07 ከ28 በሆነ ሰዓት በአንደኝነት ያሸነፈችው አትሌት ትዕግስት አሰፋ ነች። በወንዶች 10 ኪሎ ሜትርና ግማሽ ማራቶን ደግሞ አሸናፊ የሆኑት ኬንያውያን አትሌቶች ናቸው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ መጨረሻው ዙር የዓለም ዋንጫ ማጣሪያ አለፈ። በህንድ አስተናጋጅነት ለሚካሄደው የሴቶች የዓለም ዋንጫ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ደቡብ አፍሪካን በድምር ውጤት በማሸነፍ ወደ ቀጣዩ የመጨረሻ ዙር ማጣሪያ አልፏል። ከሁለት ሳምንታት በፊት ከሜዳው ውጭ የደቡብ አፍሪካቸውን 3-0 በሆነ ውጤት ያሸነፈው ብሔራዊ ቡድኑ ትናንት በአዲስ አበባ አበበ ቢቂላ ስታዲየም ባደረገው የመልስ ጨዋታ ደግሞ 1-0 ተሸንፏል። ምንም እንኳን ብሔራዊ ቡድኑ በመልሱ ጨዋታ በደጋፊዎቹ ፊት ቢሸነፍም 3-1 በሆነ ድምር ውጤት ወደ ቀጣዩ የመጨረሻ ዙር አልፏል። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን የመጨረሻ የማጣሪያ ጨዋታውን ከናይጄሪያ አቻው ጋር እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ሪያል ማድሪድ 4 ጨዋታዎች እየቀሩት የላሊጋውን ዋንጫ አንስቷል። ክለቡ በሜዳው ኤስፓኞልን በማሸነፍ የላሊጋውን ዋንጫ ሲያነሳ ካርሎ አንቸሎቲ በአውሮፓ የ5 ታላላቅ ሊጎችን ዋንጫ በማሸነፍ የመጀመሪያው አሰልጣኝ ሆኗል። ምንም እንኳን ሪያል ማድሪድ ለዋንጫው 1 ነጥብ ብቻ የሚፈልግ ቢሆንም ሮድሪጎ ባስቆጠራቸው 2 ጎሎችና ማርኮ አሴንሲዮና ካሪም ቤንዜማ ባስቆጠሯቸው አንዳንድ ጎሎች ተጋጣሚውን 4-0 በመርታት አራት ጨዋታዎች እየቀሩት 35ኛ የስፔን ላሊጋ ዋንጫውን አሳክቷል። የዝነኛው ክለብ አሰልጣኝ አንቸሎቲ የስፔን ሊግ ዋንጫን ትናንት ከማንሳታቸው በተጨማሪ ከዚህ ቀደም በተለያዩ ጊዜያት በጣሊያን ሴሪያ፣ በፈረንሳይ ሊግ 1፣ በእንግሊዝ ፕሪሚየር ሊግ እና በጀርመን ቡንደስሊጋ ከተለያዩ ክለቦች ጋር የሊግ ዋንጫዎችን ማንሳት ችለዋል። ውጤት
አድማጮች ለምሽት ያዝነውን በዚሁ ማጠናቀቂያችን ነው። ነገ ምሽት ከምሽት 3 ሰዓት ላይ እንመለሳለን። አስተናጋጃችሁ አሉላ ከበደ ከኤልያስ አስማሪ ጋር ነበር ምሽቱን አብረናችሁን የቆየ ነው። በዚሁ ተሰናበትን። ሰላም፣ ደህና እደሩ።